22 ፕሮግራማችን አሁን ይጀምራል።
ሚያዝያ 27 ቀን 2011 ዓመተ ምህረት ፋሽስት ኢጣሊያ ባርበኞቻችን የተባበረ ትግል ድል የተመታበትን 83ኛ ዓመት እናከብራለን። ይህንኑ ታላቅ ድል ለማስታወስ በቼኩ ተወላጅ በአዶልፍ ፓርለሳክ የተደረሰውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 3 እናሰማለን።
ሸብቦ የውርደትን ከሌ ደርቦ ደራርቦ እንዴት ይችላል አልቀልብን ሲሰብስቦ ጉድ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመነ ተስቦ ጣቆ አንጭታችን አላላውስ ብሎን እንዴት ዝም ይባላል ልጆችን ሰብስቦ ቋርጦ የጣለ የዘመን ተስቦ ጸጋችንን ገፎ ንጻነት አስቦ መግዛትን በሚሻ የቀጠቀጠ በበደል መዶሻ እንዴት እንኖራለን ግርማችን ተገፎ በጎጠኛ መንጋ የተለተሉን በበቀላለንጋ ቆራርጠው ሲጥሉን እንደ ቅርጫ ስጋ እያየን በገቢር እንዴት ይችላል ይህን ያገር ነውር ዘመነ ግርምቢት እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ነጻነትን ብሎ ህይወት በከፈለ አራያ ወሆነታ ግሎባ ታገለ እንዴት ይጥፋ ደብዛው مرش عندان لو انديت كوتال با يهون يسوراد بارو حد قبتك ايه كمالي تدبرو العقرب يزام هون تقدرو قاطعات انديت يبي ينان تكرت مو منور بقرة مكسن سلات وقنن يفجو بفز ام جكاني هزول يمترو بقف بارماني يسرعتك انتو اما كاري هونو ايا يهوني وايني يبزان يمعطفات قف فنس اقاينا يعجلهم مني زم على تانتلم يسقاتنا نقف عيثنا اندالا ينسمتنا اندال سمان عيناتنا نقاردن دراتنا ندفنن لساناتنا نزقتن انتلم زم على تيهن يقف كنتو عيثنا اندالا ين سلام ما يسجم يتقاني وطاريا تايتو ما يستاوق يلي اللو انسايا يبدلون تلكت يتقاني وعيد انجاباتك على يهونون كنت لاسبو وانكو بسنا مكنيو فتشو مرمرو او تفو افردو بتقاما توكرو على من ياسكدال شون ياسفايفال فتو سكوريان يو يكون عساتو يدقنا ولتاو بارباغو قوتر باسبوت بحرر باروسي عبو موسى باركا عواسا بقف بتقاني وقن ياردو يالن بلسقات بنس عن نتجنورو بنس عيهدو بدستا بدلوت وسكي الناج اماون اياورا ردو يا ينفايناتشن يسقاين بدل كتون دي تتلال اذنه اللي ناتشن انينجا يالا مارنيم رقفن معلايم يهارا ماوين نت اجقون قطعتا يهي قفقون جو يمي والدو تاتا ايقارم المام تاتو يبدعين تا يوال يدرن دي جايس كيو تا يعني ننار جن يهو هلو بدل سمي جروسا جن
የሐበሻ ጀርዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ ክፍል 3 رافارات بأتيسو بيتامنجس ماتا بهاغريليج بإنجنر لودفيك كالفودا منوريا بيت دلوت باللاتشو صفاوش لاي تاكمتنا كأسرا متات بلاي بيتيب جايونورو كالفودا بتام تقامي تقامي يهونو مكروتشن ينقران سنجاوت ودنياي أطو فيليم برير سلبيت مكرايف كد داوري أنسانا كالفودا إتيب جاوست بزو يمكو يتو حساب كالدن بيت مكرايفو ملكام اندوالنا بزو يمان لكو يكوناغن بزو مفايدا اندليل لو مكران بنقاتاو فيليم برير በኢትዮጵያ ውስጥ ብዙ መቆየታችን ስለማይቀር ሉድቪክ ካልቮዳን ከምናስቸግር የራሳችንን ቤት መከራየቱ እንደሚሻል አሳመነኝና ከቃሉ ብዙም ሳይርቅ በዚያን ዕለት ቤት ተከራይቶ ተጠበቀኝ። እነሆ በዋናው አደባባይ ከግሪካዊው ዳቦ ጋጋሪ ባለ አንድ ፎቅ ህንፃ ውስጥ ፎቁን በሙሉ በወር 20 የማርትሬዛ ብር ልንከፍለው ቃል ገብተን ተከራየነው። مدر بيتون يتشكوزلوفاكيو تولاش اتو بيتراك تكرايتو سقابيت كفتو بطال يهني تكرايينون بيت يماد دراجتون هلا في النت ملو بملو براير والسداء دي سببا يبيتك آغازتو بيت ماد دراجت كلالا لنبارم عندم በአዲስ አበባ ያውሮፓውያን የቤት እቃዎች ማግኘት በጣም ሲበዛ ከባድ ነው። ሁለት እቃዎች ሲገኙ ዋጋቸው የክርስቲያን ልጅ ከፍሎ የሚወጣው አይነት አልነበረም። ከተወሰኑ ቀናት በኋላ ብሬየር ሁለት ታጣፊ አልጋዎች አንድ ከተራ እንጨት እንደነገሩ የተሰራሽ ጠረጴዛ አንድ ፋኖስና አንድ ከፍ ያለ የኢትዮጵያ ካርታ መግዛት ቻለ። ሌላው የልብስ ቁምሳጥኖች ማግኘት ስላልቻል በግድግዳው ላይ ምስማር እየተከል እንደ ልብስ መስቀያ መጠቀም ቻል። ከዚህ በላይ ቤታችንን ማደራጀቱ አስፈላጊ አይደለም። ሁኔታዎች ሲስተካከሉና ክረምቱ ሲወጣ አዲስ አበባን ለቀን እንሄዳለን። ቀኑ ሙሉ ይዘንባል። ስራ የለንም። ቢሆንም አሁን ሙሉ ሰንዞር ወለን ማምሻው ላይ አብዛኛው አውሮፓዊ ወደሚያዘወትረው መሸታ ቤት ለቢራ ጎራ እንላለን። አሁን ከመላው ዓለም እንደ ጉንዳን ሰራዊት ጋዜጠኞች፣ የጦር ሜዳ ዘጋቢዎች፣ የታሪክ ሰዎች፣ ተጓዦች፣ የተለያዩ ኩባንያዎች ተወካዮች፣ የፈረንጅ ገበሬዎች፣ ነጋዴዎችና ሰላዮች ምናልባትም ጦርነቱ ከተጀመረ በጦርነቱ ለመክበር አስበው የመጡ ሌቦች ምን አለፋችሁ። አዲስ አበባ በውጭ ዜጎች ተጥለቅልቃለች። የሁሉ የውጭ ዜጋ የሚሰበሰበው በዋናው አደባባይ ባለ አንድ ሲኒማ ቤት ነው። የተቆራረጠ በየቀኑ የሚደገም ከመዘክር የወጣ የሚመስል አንድ የአሜሪካ ፊልም ከታየ በኋላ ሁሉም ለቢራ ወደ አዳራሹ ይገባል። ዲየመ ተጣደረሽ የውሸት ውስኪ፣ ቮድካ፣ ብራንዲ፣ ካርተር ውስኪና ሌሎችም ከ50 አይነት በላይ የአልኮል መጠጦች ይሸጣሉ። ብልጣብልጦ ግሪካዊ የዚህ መጠጥ ቤት ባለቤት በጠርሙሶች ላይ የሚለጠፉትን ባለቀለም ወረቀቶች ብቻ ገዝቶ በጠርሙሶቹ ላይ ይለጥፍና ራሱ የሚያወጣቸውንና የሚጠምቃቸውን መጠጦች በጠርሙሶቹ እየሞላ ይጨበጭባል። ይሄ ሌባ ግሪክ በዚህ የግርግር ወቅት ባጭር ጊዜ ለመክበር አስቧል መሰለኝ የመጠጦችን ዋጋ እጅግ በጣም አስወድዷቸዋል። ይሄም አልበቃ ብሎት እየመሸ በመጣ ቁጥር ዋጋውም እየጨመረ ይሄዳል። የጠጪው ጩኸት ከዚያ በየቀኑ የዚያችን ፈረንሳዊት አንድ ዘፈን እያጠነጠነ የሚያጓራው ግራማፎን ሲጨመርበት አንጎል ይበጠብጣል። የግራማፎን ላንቃው የሚዘጋው የመጨረሻው ጠጪ መጠጥ ቤቱን ለቆ ሲወጣ ብቻ ነው። አቶ ሎሬንሶ ቴዛስ በጣም ሲበዛ ጎበዝና የተማረ የንጉሱ የማስተዋወቂያ ሚኒስቴር ዳይሬክተር ወደዚህ የግሪኩ መጠጥ ቤት ጎራ ብሎ ከልብ የመነጨ ሰላምታ አቀረበልኝ። ቀጥሎም ስለምፈልገው ነገር ሁሉ እንዲረዳኝ አንድ የምንሊክ ትምህርት ቤት አስተማሪ ሰጠኝ። የምንሊክ ትምህርት ቤት በእውነት ዘመናዊ ትምህርት ቤት ነው። ይህ መምህር በፍጹም ንጹህ ልብና ደግነት ወደ ብዙ ቦታዎች ወሰደኝ። ወቅቱ ስላለው የኢትዮጵያ ተጨባጭ ሁኔታዎችና እውነታዎችም ብዙ አጫወተኝ። አንድ ቀን ይኸው መምህር ከባርነት ነጻ የወጡ የጥንት ባሮች ልጆች ወደሚማሩበት ፍልውሃ ትምህርት ቤት ወሰደኝ። በፍልውሃ ትምህርት ቤት ወደ 200 የሚሆኑ የተለያየ ቀለምና ከ5 እስከ 14 እድሜ ያላቸው ተማሪዎች ይማራሉ። ትምህርት ቤቱን በመጎበኝበት ወቅት እነዚህ ተማሪዎች በትምህርት ቤቱ ዳይሬክተር ትዕዛዝ ተሰልፈው የኢትዮጵያን ሕዝብ መዝሙር ዘመሩልኝ። ቀጥለውም በቡድን ተከፋፍለው ጂምናስቲክ እየሰሩ አሳዩን። ከዚያ ወደየክፍላቸው በነስነ ስርዓት ተሰልፈው ሄዱ። እኔም በዳይሬክተሩ ታጅቤ ከምንሊኩ ትምህርት ቤት መምህር ጋር መጎብኘት ጀመርኩ። ትንንሾቹ ወንዶችም ሴቶችም ባንድ አስተማሪ ረዳትነት ማንበብና መጻፍ ይማራሉ። የልቆቹ ወንዶቹ እንደዚሁ በሌላ ሙያተኛ መምህር እየተረዱ የእንጨት ሥራ ትምህርት ይማሩ። ሁልቆቹ ሴቶች ደግሞ በሁለት ክፍሎች ውስጥ ስለ ዘመናዊ ምግብ አሰራር ይማራሉ። ይሄ ትምህርት ቤት ወደፊት ሕይወት ውስጥ እጅጉን የሚጠቅ ተግባራዊ ትምህርት መቅሰሚያ ነው። ከዚህ በጣም አስደሳች ጉብኝት ስንመለስ በመንገዳችን ላይ ይኸው መምህር በኢትዮጵያ ስላለው የባርነት ችግር ያስረዳኝ ጀመር። ምንም እንኳን ንጉሠ ነገሥቱ በልዩ አዋጅ ባርነትንና የባሪያ ንግድን ቢያግዱም እስከዛሬ ችግሩ አለ አለኝና ቀጥሎ አየጌታው የመጀመሪያዎቹ የዚህ ልዩ ሕግ ተቃዋሚዎች ማንም ሳይሆን ራሳቸው ባሮቹ ነበሩ። ምናልባትም በኢትዮጵያ ውስጥ እውነተኛ ስሙ ባርነት ብሎ ነገር አልነበረም ማለት ይቻላል። ማለትም የጎረቤት አገሮች ድንበር ጥሰው እየገቡ በግድ አስገድደው እየወሰዱ ከሚሸጧቸው ባሮች በስተቀር ማለት ነው። የኢትዮጵያ ባሪያ ሁሌም በድሎትና ያለምንም ሐሳብ ይኖራል። ጌታው ሀብታም እስከሆነ ድረስ ከአንድ ተራ ገበሬ ድንጋይ የበዛበትን መሬቱን እንደ ዝንጀሮ እየቆፈረ በአንባው እየኖረ በመከራ ቤተሰቡን ከሚያስተዳድረው በላይ ያለ ሐሳብና ጭንቀት ሁሌም ሆዱን ሞልቶ በድሎት ይኖራል። ጭሰኛው ወይም ገበሬው ዘመን በከፋና ምርቱ እዚህ ግባ በማይባልበት ወቅት ቤተሰቡን ለማስተዳደርና ከረሃብ ለመትረፍ ብድር በብድር ሆኖ ሲንገላታ ባሪያው ጌታው ምርት ካለበት ቦታ ገዝቶ በሚያመጣው እህል ሆዱ እስኪቆዘር ይበላል። የኢትዮጵያ ባሪያ ምንጊዜም ምንም አይነት ሐሳብና ጭንቀት አልነበረበትም። ሁሌም እስኪጠግብ ይበላል። ቀኑን ሙሉ ሲዞርና ሲተኛ ይውላል። አልፎ አልፎ ሥራ ቢጤ ቢሰራም ቀስና ጠንቀቅ ብሎ ሰውነቱን ሳይጎዳ ወገቡን ሳይቆርጥ ነው የሚሰራው። እነዚህ ባሮች ንጉሠ ነገሥቱ ባርነት መሰረዙንና ነፃ መሆናቸውን ከሁሉም በላይ ደግሞ ራሳቸውን በራሳቸው ማስተዳደር እንደሚኖርባቸው ሲሰሙ አብዮት ቀረሽ ግርግር ፈጠሩ። አብዛኞቹ ጌታቸውን ጥለው ነፃነታቸውን ተቀብለው መሄዱን አሻፈረኝ ብለው ከጌታቸው ጋር በገዛ ፈቃዳቸው በባርነት ስር ወድቀው በዚያው ያለ ሐሳብ ሕይወታቸውን ገፉበት። ከዛሬ 5 ዓመት በፊት ማለት በመጀመሪያው የኢትዮጵያ ጉብኝቴ እነዚህ ወዶ ገባ ባሮች በስራ ላይ እንዳሉ የማየት ዕድል ገጥሞኝ ነበር። አዎ እነዚህ ባሮች ለጌታቸው የድንጋይ ቤት ለመስራት ድንጋይ እየለቀሙ ነበር። 14 ቀን ሙሉ ለቤት መስሪያ የሚሆን ድንጋይ ከአካባቢው እየፈለጉና እያመጡ ቤቱ ሊሰራበት ከታሰበው ቦታ ላይ ይከምራሉ። የነዚህም ባሮች የ14 ቀን ስራ የአውሮፓ 2 ላባደሮች በአንድ ቀን በሰሩት ነበር። ብቻ እነዚህ 20 የሚሆኑት ባሮች 14 ቀን ሙሉ እያንዳንዱ ባሪያ 1 ሰዓት ሙሉ ድንጋይ ሲፈልግ ይቆይና በጣም አነስ ያለች ድንጋይ ሲያገኝ እሷኑ ያንጠለጥልና አምጥቶ ከዚያ የድንጋይ ክምር ላይ ይወረውርና ከጓደኞቹ ጋር ተቀምጦ 2 ሰዓት ያወራል። ንጉሠ ነገሥቱ ባርነትን ካገዱ በኋላ ባሮች በገነት እንደሚኖር ሰው ነበር የሚኖሩት። ጌታቸው ተናዶ ሲያስገርፋቸው ወይ የነጻነት መብታቸውን ተጠቅመው ይጠፋሉ፣ አለበለዚያም አሜን ብለው ይገረፋሉ። ልክ አዲስ አበባ እንደገባው በኢትዮጵያ የውጭ ጉዳይ ሚኒስቴር በብላቴን ጌታ ሆሪ በኩል በንጉሡ ፊት ቀርቤ እጅ እንድነሳ ማመልከቻ አስገብቼ ነበር። ይሁን እንጂ ንጉሠ ነገሥቱ በዚህ በከፋ ጊዜ ቤት ተቀን በጣም አንገብጋቢ ጉዳዮችን እየፈቱና እየመከሩ ስለሆነ ለእኔ አይነቱ ተራ ሰው ጊዜ የላቸውም። ኢትዮጵያው ንጉሠ ነገሥት ደከመኝ ሰለቸኝ ሳይሉ ሌት ተቀን ከተለያዩ የአገሪቱ ግዛቶች የሚመጡትን ሹማምንት እየተቀበሉ ያነጋግራሉ፣ ይመክራሉ። የውጭ ዲፕሎማቶችንም እየተቀበሉ ለረጅም ሰዓታት ያነጋግራሉ፣ ይመክራሉ፣ ይደራደራሉ። ጣሊያኖችንና ጠንጫሪነታቸውን በተመለከተ እያንዳንዷን ጥቃቅን ነገር ሳይቀር ራሳቸው ንጉሠ ነገሥቱ ይወስናሉ። ሰላምን ለማስፈን ሌት ተቀን ይሰራሉ፣ ይለፋሉ። እናም ሌሎች ተራ ጉዳዮችን ለጊዜው ወደ ጎን ቢተዉ የኢትዮጵያውን ንጉሠ ነገሥት አያሳማቸውም። እንደዚህም ሆኖ የኔን ማመልከቻ ተቀብለው በአጭር ጊዜ ውስጥ እጅ እንድነሳ ተጠራው። አንድ ማንነቱን የማላቀው ኢትዮጵያዊ በፈረንሳይኛ ቋንቋ በወርቅ ቀለም የተጻፈ የግብዣ ወረቀት አምጥቶ ሰጠኝ። በዛሬው ምሽት በአዲሱ ቤተ መንግሥት ንጉሠ ነገሥቱ በግል እንደሚያነጋግሩኝ የግብዣው ወረቀት ያሳስባል፣ ያዛል። ከቀጠሮው ሰዓት ጥቂት ደቂቃዎች ቀደም ብዬ የአዲሱን ቤተ መንግሥት የመጀመሪያ በር በመኪና ሳልፍ ሁለቱ ዘቦች በተጠንቀቅ ቆመው ለንጉሠ ነገሥቱ እንግዳ የሚገባውን ሰላምታ ሰጡኝ። ገና መኪናዋ በቤተ መንግሥቱ ደጃፍ ከመቆሟ አንዱ የንጉሠ ነገሥቱ አሽከር የመኪናዋን በር ሲከፍትልኝ፣ ሁለተኛው ካፖርቴንና ኮፍያዬን ሲቀበለኝ፣ ሦስተኛው እንድከተለው ጠቁሞ ወደ ቤተ መንግሥቱ ይዞኝ ገባ። ምንም እንኳ በትክክል በተቀጠርኩበት ሰዓት ብደርስም ንጉሠ ነገሥቱ ከአጠቃላይ ክፍለ ሀገራት ከመጡ ሹሞች ጋር ምክር ላይ ስለሆኑ ቢያንስ ለሩብ ሰዓት መጠበቅ አለብኝ። ከጥቂት ጊዜ በኋላ ድብልብል ብሎ የወፈረውና ምንጊዜም ፈገግታ የማይለየው ብላታ ኪዳነ ማርያም የንጉሠ ነገሥቱ ባለሟል ጥቁር ዘመናዊ ሱፉን ግጥም አድርጎ እንደለበሰ ያ ፈገግታው ሳይለየው ወደ እኔ እየመጣ ንጉሠ ነገሥቱ ምክሩን ስለጨረሱ ሊያነጋግሩኝ እየጠበቁኝ እንደሆነ ነግሮ መንገድ እየመራኝ ስንሄድ አንድ የተከበረ ሰው ነጩን ባህላዊውን ልብስ እንደለበሰ ፈጠን ብሎ ተከተለልና ቀድሞ በር ከፈተልን። ወለል ብሎ በተከፈተው በር ወደ ውስጥ ስገባ ንጉሠ ነገሥቱ ከትልቁ ጠረጴዛቸው ጀርባ በተለያዩ መዛግብትና ቴሌግራሞች ክምር ተሸፍነው እንደተቀመጡ አገኘኋቸው። ለኢትዮጵያውያን በዓል ሁሉ ግንባሬ መሬት እስኪነካ ለጥ ብዬ ሰላምታዬን አቅርቤ ቀና ስል ራሳቸውን ብቻ በማነቃነቅ ለሰላምታዬ መልስ ሰጥተው ወዲያው ከፊት ለፊታቸው እንድቀመጥ በምልክት አዘውኝ ስቀመጥ እኔና የንጉሥ ሰለሞንና የንግሥተ ሳባ ቀጥተኛ ወራሽ በሆኑት የኢትዮጵያው ንጉሠ ነገሥት መካከል ብላታ ኪዳነ ማርያም ተገትሮ ቆመ። የንጉሠ ነገሥቱ የሥራ ክፍል የተደራጀው በመጠኑ ነው። የግድግዳውን ጥግ ይዘው የተወሰኑ ቀያይ ሶፋዎች መደዳውን ተደርድረዋል። እንዳልኩት ከምርጥ እንጨት የተሰራው የሥራ ጠረጴዛቸው በፋይሎችና በቴሌግራሞች ተውጧል። ልዩ ነገር ቢኖር የንጉሡ የጽሑፍ መሳሪያ ከወርቅ የተሰራች መሆኗ ብቻ ነው። በዚህ አነስ ያለች የንጉሠ ነገሥቱ የሥራ ክፍል በርካታ ሹማምንት ሸማቸውን እንደለበሱ መደዳውን ቆመዋል። ምንም እንኳ ንጉሠ ነገሥቱ ከትልቁ ጠረጴዛቸው ኋላ እንደተቀመጡ ፈገግ ለማለት ቢሞክሩም ገጽታቸው በሥራ ብዛት እጅጉን እንደደከመ ያስታብቅባቸዋል። መደዳውን እንደቆሙት ሹማምንት ሁሉ ንጉሡ ባህላዊውን የኢትዮጵያ ልብስ ለብሰው ጥቁር ተራ ካባ ደርበዋል። እንዲህ ለስልጣኔ ሌት ተቀን የሚለፉት ንጉሠ ነገሥት በዚህ አስቸጋሪ ጊዜ እንኳ የጥንቱን የኢትዮጵያውያንን ባህልና ወግ አልረሱም። እንዳልኩት ከፊት ለፊታቸው እንደተቀመጥኩ ብላታ ኪዳነ ማርያም በመካከላችን ሲቆም አስተርጓሚ መሆኑ ገባኝ። ምንም እንኳን ንጉሠ ነገሥቱ ፈረንሳይኛም እንግሊዝኛም አቀላጥፈው ቢናገሩም የኢትዮጵያውያን የነገሥታት ሕግ ከውጭ ዜጎች ጋር በአማርኛ ብቻ እንዲናገሩ ስለሚያስገድድ የግድ አስተርጓሚ አስፈላጊ ነው። ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ እድል ለዚህ አስቸጋሪ ጊዜ የመረጣቸው መሪ በቁመናቸው አጠርና ከሳ ያሉ ናቸው። ይሄ ረዘም ያለ ፊታቸው፣ በጥንቃቄ የተከረከመው ሙሉ ጥቁር ጢማቸው ምናልባትም ለሳይንቲስት፣ ለፈላስፋ ወይም ለደራሲ ይሆን እንደሆነ እንጂ አገሩን በደሙና ባጥንቱ ለመከላከል ቆርጦ ለተነሳ መሪ የሚሆን አይመስልም። ግን ወደፊት እንደምናየው ንጉሠ ነገሥቱ እንደማንም ተራ ወታደር በጦር ሜዳው ላይ ታግለው አታግለዋል ታዝተው አዋግተዋል። አዎ ሰማይቸው የጦር ሜዳ ከሳቸው በፊት እንደነበሩት ነገሥታት ሁሉ ትልቁን ኃላፊነት ወስደው ጠቅላላውን የአገሪቱን ጦር እየመሩ ሕይወታቸውን አደጋ ላይ ጥለው ተዋግተዋል። ይህም ታላቅ ጀግና ሊያስብላቸው ይገባል። በአዲሱ ቤተ መንግሥት ንጉሠ ነገሥቱ ለውጭ አገር አምባሳደሮች፣ ዲፕሎማቶች፣ ጋዜጠኞችና ታዋቂ ሰዎች ኢትዮጵያውያንን ከፍተኛ ሹማምንት ጨምሮ በአንዳንድ ልዩ አጋጣሚዎች የራት ግብዣ ያደርጉ ነበር። በዚህ የራት ግብዣ ላይ አሉ የሚባሉ የአገሪቱ ምርጥ ምግቦች አንዳቸውም ሳይቀሩ ከውጭ አገር ምግቦች ጋር በዓለም ላይ አሉ የሚባሉ የመጠጥ አይነቶች አንዳቸውም ሳይቀሩ እንደ ውሃ ይፈሳሉ። እንዲህ አይነቶቹ ግብዣዎች የሚስተናገዱት ቀልጣፋዎቹ የንጉሠ ነገሥቱ አሽከሮች እንግዶች የያዙት ብርጭቆ ከማለቁ በፊት ከየት አቅጣጫ እንኳ እንደመጡ ሳያስተውሉ መጥተው የጎደለውን ብርጭቆ ይሞላሉ። ከነዚህ ቀልጣፋ አሽከሮች የሚሰወር አንድም ነገር የለም። በእንዲህ አይነት የራት ግብዣ ላይ አንድ የንጉሠ ነገሥቱ እንግዳ የሆነ ፈረንጅ የቀረበለትን ምግብ በወርቅ ሹካና ማንኪያ ሲበላ ቆይቶ የወርቋን ማንኪያ ቀስ ብሎ ወደ ኪሱ ሲከት አሽከሮቹ ያዩና ለንጉሠ ነገሥቱ ይነግሯቸዋል። ንጉሠ ነገሥቱ ይህን ቅሌታም ፈረንጅ አዋርደው ከማባረር ይልቅ የወርቋን ማንኪያ ለማስታወሻ እንዳላየ ሰው ሆነው ተውለት። እኔም በንጉሠ ነገሥቱ የልደት በዓል ላይ ራት ተጋብዤ ተገኝቼ ነበር። ከራት ግብዣ በኋላ ያ ሰፊ አዳራሽ ወደ ዳንስ አዳራሽነት ተለወጠና ከሁሉም አይነት የሰው ልጆች ዘር፣ ቀለምና እድሜ ከሀያ እስከ ሰባ ዓመት እድሜ ታዳሚዎች ብቻ ሁሉም በቫልስ በፎስ በታንጎ ሙዚቃ እየታገዙ የተሰላፊው እንኳ ሳያግዳቸው እስከ ንጋት ድረስ ደነሱ። ይህንን ዳንስ ንጉሠ ነገሥቱ ከእቴጌ መነንና ከትንሹ ልጃቸው ከሐረሩ መስፍን ጋር ከፍ ብሎ በተዘጋጀ መድረክ ላይ ተቀምጠው ይመለከቱ ነበር። ቀጭኗ ልዕልት ፀሐይ በዳንሱ አዳራሽ መሃል ገብታ ስትረገረግ እኩለ ሌሊት ሆነና ንጉሠ ነገሥቱ ከባለቤታቸው ከእቴጌ መነን ከትንሹ የሐረር መስፍንና ከልዕልት ፀሐይ ጋር አዳራሹን ለቀው ቢሄዱም ዳንሱ እንደቀጠለ ነበር። ንጉሠ ነገሥቱ ከሄዱ በኋላ እስካሁን ድረስ በይሉኝታ ጥቅ ይዘው የተቀመጡት ከየጠቅላይ ግዛቱ የመጡት ኢማሞቹ ሽማግሌ ሹሞች በዳንሱ አዳራሽ ውስጥ በቆሙት መስታወቶች ራሳቸውን እያዩ ለመደነስ ይሞክራሉ። ይህን የሽማግሌዎቹን ዳንስ ያዩ የንጉሠ ነገሥቱን ወታደሮች ሊያሰለጥኑ የመጡ የቤልጂክ ወጣት ወታደራዊ መኮንኖች ሽማግሌዎቹን ወደ አዳራሹ መሃል ወስደው ጥቂት እንቅስቃሴዎችን ያሳዩአቸው ጀመር። እነዚህ ሽማግሌዎች ከጥቂት ደቂቃዎች በኋላ የዳንስ እውቀታቸውን አሻሽለው እስከ ጠዋት ድረስ ሲወላገዱ አንግተዋል። በእነዚህ አስቸጋሪ ቀኖች ውስጥ የኢትዮጵያ መኖርና ለመኖር የሚወሰንበት ጊዜ ነውና ንጉሠ ነገሥቱ በአዲሱም በአሮጌውም ግቢ ደከመኝ ሰለቸኝ ሳይሉ ይመክራሉ። በዚህ ጊዜ ከውጭ ወደ አዲስ አበባ የሚጎርፉ ዜናዎች በአብዛኛው ተስፋ አስቆራጮች ናቸው። ምንም እንኳ አብዛኛዎቹ ኢትዮጵያውያን በኢትዮጵያውያንና በጣሊያኖች መካከል ያለውን የኃይል ሚዛን አሳምረው ቢያውቁም አንዳቸውም እንሸነፋለን የሚል ሐሳብ በፊታቸው ላይ አይነበብባቸውም። አድዋ ላይ እንዳሸነፍናቸው ሁሉ አሁንም እናሸንፋቸዋለን አለኝ የፖስታ ቤቱ ሰራተኛ ፖስታዬን እየሰጠኝ። ፖስታ አዲስ አበባ ውስጥ በአድራሻ አይታደልም። ፖስታ የመጣለት ሰው ፖስታ ቤት ድረስ ወይ ራሱ አሊያም አሽከር ልኮ ነው የሚወስደው። በፊት ፖስታ ቤት በተወሰኑ ደቂቃዎች ውስጥ ጉዳይ ፈጽሞ መሄድ ይቻል ነበር። አሁን ትንሽ መጓተት ጀምሯል። ጥሩ ነገር ከአውሮፓ ወደ አዲስ አበባ ፖስታ የሚመጣው በሳምንት አንድ ጊዜ፣ በዛ ቢባል ሁለት ጊዜ ብቻ ነው። በፖስታ ቤቱ አውሮፓውያን ከአስሩ የፖስታ ቤት መስኮቶች በአንዱ ብቻ ነው የሚስተናገዱት። የፖስታ ቤቱ ሰራተኞችም በተወሰኑ ሰዓታት ልዩነት ይቀያየራሉ። በስራ ገበታቸው ላይ የሌሉት የፖስታ ቤቱ ሰራተኞች ከፖስታ ቤቱ ጀርባ ባለ አንድ ሰፋ ያለ ክፍል ውስጥ በንጉሰ ነገስቱ የክብር ዘቦታደሮች እየተረዱ መስረየቶችን እየፈቱ ይገጥማሉ። በሌሎች የሚኒስቴር መስሪያ ቤቶች የሚሰሩ ኢትዮጵያውያን በየፈረንጆች ቤት ተቀጥረው የሚሰሩት ሳይቀሩ ያለቻቸውን የረስ ጊዜ ሁሉ ተጠቅመው ወደ ስልጠና ቦታ በመሄድ እስከ ምሽቱ ድረስ በአሰልጣኞቻቸው እየተረዱ ቀኝ ግራ ቀኝ ግራ እያሉ ይረግጣሉ። ጠቅላላው የኢትዮጵያ ህዝብ ለጦርነት እየተዘጋጀ ነው። የነሐሴ ወር መጨረሻ እየተቃረበ ነው። የቁርጥ ቀኑም እንደዚያው እየቀረበ ነው። ምረት ጌታ አለኝ አንድ የፖስታ ቤት ተላላኪ። በእጁ የተወሰኑ ቴሌግራሞች ይዟል። ምስኪን ተላላኪ፣ በላቲን ፊደላት የተጻፉት አድራሻዎች ለሱ ምንም ትርጉም የላቸውም። በመንገዱ ላይ ያገኘውን ፈረንጅ ሁሉ እያቆመ ከያዘው ቴሌግራም የራሱን መርጦ እንዲወስድ ይጠይቃል። ይህ ደግና ምስኪን ተላላኪ ልጅ አንዳንድ ፈረንጆች ተንኮለኞችና መሰሪዎች መሆናቸውን አልገመተም። እነዚህ ተንኮለኞች የራሳቸው ያልሆነውን የጓደኛቸውን ወይም የንግድ ተቀናቃኛቸውን ቴሌግራም እንደሚወስዱ አያውቅም። እዚህም ነበር በአዲስ አበባ የንግድ ሚስጥር ብሎ ነገር ያልነበረው። አንዱ ታታሪ ነጋዴ ስንትና ስንት ወራት የደከመበትን የንግድ ምስጢር እነዚህ ብልጣብልጥ ተንኮለኛ ፈረንጆች ከዚህ ምስኪን ተላላኪ እጅ ላይ በሚመነትፏቸው ብጫቂ ቴሌግራሞች ባንድ ሌሊት የንግዱን ምስጢር ይደርሱበታል። መጠጥ ቤቶች ለወትሮው ባዶ እንዳልነበሩ ሁሉ አሁን ከጠዋት እስከ ማታ እስከ አስቂማቸው ሞልተው ይውላሉ። ጣሊያኖች ጦርነቱን ሊያሸንፉ አይችሉም ይላል አንዱ። ከሳምንት በኋላ አዲስ አበባ ይገባሉ ይላሉ ሁለተኛው። ጦርነቱ 100 ዓመት ይፈጃል ይላል ሌላው። ኢትዮጵያውያንን በአገራቸው የሚያሸንፋቸው የለም ይላል ሌላው ከፊት ለፊት። የጣሊያንን ታንኮች በምናቸው ነው የሚከላከሉት ሲል ሌላው ይጠይቃል። የጣሊያን አውሮፕላኖች አዲስ አበባን በመጀመሪያው ቀን ጦርነት ነው ከምድረ ገጽ የሚያጠፋው ይላል ሌላው። በሁሉም ጠረጴዛዎች ዙሪያ ወሬው ስለ ኢትዮጵያና ጣሊያን ጦርነት ነው። ብቻ እንዲህ በወሬ ተጠምጄ የቡና ቤቷ በር ሲከፈት እንኳ አላየሁም ነበር። ከጎኔ የተቀመጠው ሰው ጎሰም አድርጎ ወደ በሩ ሲያመለክተኝ ነበር እኔን ፈልጎ የመጣውን ሰው ያየሁት። ልጅ ዘውዴ በላይነህ ነበር። ልጅ ዘውዴ በላይነህ በፓሪስ ፖሊቴክኒክ ተቋም የተማረ ጎበዝ ጎልማሳ ነው። ይቸኩላል መሰለኝ ወደ ቡና ቤቱ ዘልቆ ሳይገባ ከሩቁ ጠራኝ። ወደ ጎንደር መብረር ትፈልጋለህ? አሁኑኑ ወደ ቤተ መንግስት መመለስ አለብኝ። ንጉሠ ነገሥቱ መልሳችሁን አሁኑኑ ይጠብቃሉ አለኝ። እንዴታ አልኩት ወዲያውኑ ምንም ሳልጠራጠርና ሳላስብ። እሺ እንግዲያው ወደ ቤትዎ ሄደው ይዘጋጁ፣ ነገ ጠዋት መጥቼ እወስዳችኋለሁ። ንጉሠ ነገሥቱ ሁሉንም ነገር ራሳቸው ያብራራላችኋል አለኝና ተሰናብቶኝ ሄደ። ልጅ ሰውዴ በላይነህ ቃሉን አክብሮ ጠዋት መኖሪያ ቤታችን ድረስ መጥቶ ወደ ቤተ መንግስት ወሰደኝ። ንጉሠ ነገሥቱ ያለምንም ፕሮቶኮል በቤተ መንግስት ተቀብለው በጎንደር ስለሚጠብቀኝ ግዳጅ ባጭሩ አስረዱኝ። ጓደኛዬ አቶ ቪሌም ብሬር አጅቦኝ እንዲሄድ በጠየቅኩት ጥያቄም ተስማምተው በሉ ተዘጋጁ፣ በቅርብ ቀን ወደ ጎንደር ትበራላችሁ ብለው ጨብጠው አሰናበቱኝ። አንድ ሳምንት እንኳን አልሞላም። ልጅ ዘውዴ በላይነህ በአገራችን ልጅ በሉድቪክ ካልቮዳ ቤት በጣም ከመሸ በኋላ እኩለ ሌሊት ሊሆን ምንም አልቀረው ቡና እየጠጣን ስንጫወት መጥቶ ንጉሠ ነገሥቱ አሁኑኑ በቤተ መንግሥት ሊያነጋግሩን እንደሚፈልጉ ሲነግረን ሉድቪግ ካልቮዳን ተሰናብተን ወደ ቤተ መንግስት በልጅ ዘውዴ በላይነ መኪና ሄድ። ከመንገዳችን ላይ ንጉሠ ነገሥቱ እንደሚጠብቁንና ነገ ልክ ጎህ ሲቀድ ባንድ የኢትዮጵያ አውሮፕላን ወደ ጎንደር እንደምንበርም ጨምሮ አጫወተን። ልክ ቤተ መንግስት እንደገባን ንጉሠ ነገሥቱ አሁንም ያለምንም ፕሮቶኮል ተቀበሉን። አሁን ግን እንደ ኢትዮጵያ ጠቅላይ የጦር አዛዥ የመጨረሻዎቹን ትዕዛዞች ከሰጡኝ በኋላ ሁለቱም ለስላሳ እጆቻቸው ጨብጠውኝ፣ ይህንን ከባድ ኃላፊነት በመቀበላችሁ እናመሰግናችኋለን፣ ኢትዮጵያ ምንጊዜም ውለታችሁን አትረሳውም አሉኝ። ከቤተ መንግሥት ተሰናብተን እንደወጣን በቀጥታ ወደ አውሮፕላን ጣቢያ ሄድ። አውሮፕላን ጣቢያ ስንደርስ በንጉሠ ነገሥቱ ትዕዛዝ ለነገ ከመንጋቱ በፊት አንድ አውሮፕላን ወደ ጎንደር የሚበር አዘጋጁ ሲል ትዕዛዙን ልጅ ዘውዴ በላይነ አስተላለፈ። ምዕራፍ አምስት ከአዲስ አበባ ወደ ደብረ ታቦር። የመኝታ ቤቴ በር ሲንኳኳ ከእንቅልፌ ነቃው። ማን ነው? ተነስ ጌታው ሲል አንድ ደስ የሚል የሴት ልጅ ድምፅ ቀሰቀሰኝ። ይኸው ድምፅ ቀጥሎ 10 ሰዓት ሊል ነው፣ ሊነጋ ነው፣ ተነስ ጌታው አለኝ። ወርቅነሽ ነበረች። ገና የ17 ዓመት ወጣቷ ውብ ልጅ ወርቅነሽ ቤታችንን እንድታስተዳድርልን የቀጠርናት አዲስ አበባ በጨለማ ተውጣ እያንቀላፋች እኛን ቀሰቀሰችን። ቀስ በቀስ እውነታው እየተገለጠልኝ መጣ። ዛሬ መስከረም 17 ቀን 1928 ዓመተ ምህረት ነው። ከሁለት ሰዓት በኋላ አዲስ አበባን ለቀን ወደ ጎንደር መብረራችን ነው። ለምን ያህል ጊዜ? መቼ ይሆን የምንመለሰው? ይህን እግዚአብሔር ብቻ ነው የሚያውቀው። ከኔ የመኝታ ክፍል ቀጥሎ ባለው ክፍል ውስጥ ውሃ ሲንሸዋሸዋ ይሰማል። ቢሊም ብራየር ከኔ ቀድሞ ተነስቶ እየታጠበ ነው። ወርቅነሽ ያዘጋጀችልንን የመጨረሻውን ምርጥ ቁርስ ከማይጠገበው ፈገግታዋ ጋር በመብላት ላይ እንዳለን፣ ትናንት ማታ የተከራየነው መኪና ሰዓቱን አክብሬ መጥቻለሁ ደርሻለሁ እንሂድ አይነት ነገር ክላክሱን በተደጋጋሚ ነፋብን። በእንዲህ አይነት መልኩ ለመጨረሻ ጊዜ ወርቅነሽን ተሰናብተን በመኪናችን ተሳፍረን ወደ አየር ጣቢያ ተፈተለቅን። አዲስ አበባ ገና ከእንቅልፏ እየባነነች ነው። አብዛኛዎቹ ሱቆች ገና አልተከፈቱም። የተከፈተ ሱቅ ቢኖር የአንድ አርመን ዳቦ ቤት ብቻ ነው። አርመኑ አዳሩን ሲጋግር ያረፈደውን ለመግዛት ደንበኞቹ በወረፋ ተሰልፈው ትንሹን ሱቁን ወረውታል። እነዚያ ባዶ እግር ፖሊሶችም በዚያች ጉርድ የበርሜል ቤት አድረው ወደ የሥራ ቦታቸው እየተጣደፉ ሲሄዱ ይታያሉ። በዚህ መልኩ ያለንዳች ችግር አየር ጣቢያ ስንደርስ አየር ጣቢያው ደመቅመቅ ብሎ ነበር። መካኒኮች ከወዲያ ወዲህ እየተሯሯጡ አውሮፕላኖችን ይጠጋግናሉ። ከፊት ለፊታችን ካለች አንዲት አውሮፕላን ስር ሆኖ መካኒኩ ለአብራሪው ሁሉም ነገር ጥሩ ነው፣ ሞተሩ በትክክል ይሰራል ይለዋል። በዚህ መሃል አንድ የስፖርት መኪና በከባድ ፍጥነት ስትከንፍ መጣችና በአውሮፕላን ማቆሚያው በትልቁና ሰፊው አዳራሽ ደጃፍ ላይ ቆመች። ከዚች ፈጣን የስፖርት መኪና ውስጥ አንድ ቆፍጣና መልከ መልካም ወጣት የኢትዮጵያና የፈረንጅ ክልስ ወጣ። ወጣቱ የኢትዮጵያን የአየር ኃይል ወታደራዊ የደንብ ልብሱን እንደለበሰ መለየውን ደፍቶ እኛ ወደ ቆምንበት አቅጣጫ በፈጣን እርምጃ መራመድ ጀመረ። ወደ እኛ እየቀረበ ሲመጣ የዚህ ወጣት ወታደራዊ የደንብ ልብስ በብዙ የወርቅ ኒሻኖች ማጌጡን አስተዋልኩ። እንግዲህ ይወጣት ነው በንጉሰ ነገስቱ እኛን ወደ ጎንደር አውሮፕላን ይዞን እንዲበር የተመረጠው የአውሮፕላን አብራሪ ይወጣት አባቱ ፈረንጅ ሲሆን እናቱ ኢትዮጵያዊትና የንጉሳዊ ቤተሰብ ልዕልት ናት። በዚህ መሃል ከወጣቱ የስፖርት መኪና ጎን አንድ ሰማያዊ ሊሞዚን መኪና ሲከንፍ መጣና ገና ከመቆሙ በፍጥነት በተከፈተው በር ልጅ ዘውዴ በላይነህ ዘመናዊውን የአውሮፓውያንን ሙሉ ልብስ ለብሶ ከረባቱን እንዳሰረ ረጅም ካፖርቱን ደረብ አድርጎ ያ ሁሌም የማይለየው ፈገግታው ሳይለየው ወደኛ አቅጣጫ እንደመሮጥ እየቃጣው መጣ። እንደደረሰም እንደምን አደራችሁ? በቃ ዛሬ መብራራችሁ ነው አይደል? እያለ የእጅ ሰላምታ ከተለዋወጥን በኋላ ያንን ወጣት አውሮፕላን አብራሪ ጠራውና አስተዋወቀን። አዎ፣ ወጣቱ አውሮፕላን አብራሪ ሚካኤል ባቢቼክ ወይም ሚሻክ ባቢች ይባላል። እንግዲህ ለሚሻክ ባቢች ነው ህይወታችንን አሳልፈን ባደራ የምንሰጠው። ሚሻክ ባቢችን ከተዋወቅን በኋላ ስለ በረራችን በቀልድ መልክ ትንሽ ስንጨዋወት ቆይተን ልጅ ዘውዴ በላይነህ እኔን ወደ ጎን ወስዶ እጅጉን በጣም ፖስተር ብሎ አንድ የታሸገ ፖስታ እየሰጠኝ አደራ ጌታው፣ ይሄ ደብዳቤ ከሌላ ሰው እጅ እንዳይገባ ተጠንቀቅ። አደራ፣ በጣም ትልቅ ሚስጥር ያዘለ ነው። አደራ፣ ለራስ ካሳ ከንጉሠ ነገሥቱ የተላለፉ ጥብቅ ትዕዛዞችን የያዘ ነው። አደራ አደራ ጌታው፣ እንዳይንህ ብሌን ጠብቀው እያለ ደጋግሞ አደራ እያለ አስጠነቀቀኝ። እንዲህ አደራ አደራ ጌታው እያለ ካስጠነቀቀኝ በኋላ ይኸው ጌታው ንጉሠ ነገሥቱ ቃል ይገቡሏል ብሎ አንድ በወርቅ ቀለም ያጌጠ የመኮንኖች የቆዳ ቀበቶ ሰጠኝ። ይህን ቀበቶ የሆነ ሰው ከዚህ በፊት ታጥቆት እንደነበረ የሚያሳይ ትንሽዬ ምልክት ይታይበታል። አዎ፣ ንጉሠ ነገሥቱ ትናንት ታጥቀውት ከነበረው ቀበቶ ጋር የመንታ ያህል ይመሳሰላል። እርግጠኛ ነኝ ንጉሠ ነገሥቱ የራሳቸውን ቀበቶ ፈተው ነው የላኩልኝ። አዎ፣ የንጉሠ ነገሥቱን ቀበቶ መታጠቅ ማለት እንደ ኢትዮጵያውያን ባህልና ወግ በንጉሠ ነገሥቱ የምታመን ሰው መሆኔን ማረጋገጫ ነው። በርከት ያሉ ወታደሮች ከሰፊው አዳራሽ ውስጥ አንድ ባለድርብ ክንፍ አውሮፕላን እየገቡ አወጡትና ሁለት መካኒኮች በታላቅ ቅልጥፍና መዘውሩን እያሽከረከሩ ሞተሩን ሲያስነሱ ባቢች እኔንና ጓደኛዬን ብሌርን ወደ አንድ ትንሽ የመልበሻ ክፍል ውስጥ ይዞን ገባ። ሚሻክ ባቢች በለበሰው ወታደራዊ የደንብ ልብሱ ላይ ቱታውን ደረበና አንድ በጣም ከባድ የቆዳ ካፖርት እየደረበ ለእኛም የእሱኑ አይነት ከባድ የቆዳ ካፖርት ደርበን እንድንለብስ አቀበለን። ካፖርቱን ስደርበው ከመክበዱም በላይ በጣም ስለሚሞቅ ይሄን ስንደርብ ሙቀቱን አንችለውም እና ይቅርብን ስል ለሚሻክ ባቢች ብነግረው ሚሻክ ባቢች ሳቅ ብሎ እዚያ ላይ በሌባ ጣቱ ሰማዩን እያሳየ እዚያ ላይ በጣም ይበርዳል፣ ግድ የለም ደርቡት እያለ ለራሱ ጭምብሉን እያጠለቀ ለእኛም አቀበለን። ያንን ከባድ ካፖርት ደርበንና ያችን ጭምብል አጥልቀን ከዛች ትንሽ የመልበሻ ክፍል ውስጥ ስንወጣ ለተመለከተን ሰው ያለማጋነን የማርስ ሰዎች እንመስል ነበር። ሁለት ወታደሮች የእኛን ሻንጣዎች አውሮፕላን ውስጥ መጫን ጀመሩ። እያንዳንዳችን ከአንድ ሻንጣ በላይ መጫን አንችልም፣ ወይም ደግሞ በአውሮፕላኑ ዕቃ መጫኛ ውስጥ ከእኛ ሻንጣዎች ቀደም ብሎ ለራስ ካሳ የሚላኩ ጓዞች ስለተጫኑ ብዙ ቦታ የለም። እኛ ወደ አውሮፕላኑ ሄደን ለመሳፈር ስንዘጋጅ ሶስት ሽማግሌ ሹሞች እኛ የለበስነውን አይነት ከባድ የቆዳ ካፖርት ለብሰውና ባናት የሚጠለቀውን ጭምብል በእጃቸው አንከረፈው እንደያዙ መጥተው ተቀላቀሉን። እነዚህም አብረውን በራሪዎች ናቸው አለኝ የአውሮፕላኑ አብራሪ ሚሻክ ባቢች። ቀጥሎም በጎንደር ጠቅላይ ግዛት ውስጥ ያሉ ወረዳዎች ሹሞች መሆናቸውንና ጦርነቱ በቅርብ ሊጀመር ስለሚችል በአስቸኳይ ወደ ግዛታቸው መሄድና ጦራቸውን አሰባስበው ለጦርነት እንዲዘጋጁ በንጉሠ ነገሥቱ ታዘው መሄዳቸው እንደሆነና ሌላም ሌላም ነገር ጨማምሮ ባቢች ለምን ዛሬ አብረው መብረር እንደለባቸው ያስረዳኝ ሞከረ። አውሮፕላኑ ለአብራሪውና ለታዛቢ ብቻ የሚሆን ሁለት ባዶ ቦታ ብቻ ነው ያለውና አብረውን ሊበሩ ፈጽሞ አይችሉም ስል ቅዋሜን ጮክ ብዬ ከአውሮፕላኑ የሞተር ጩኸት ጋር እየተፎካከርኩ አሰማሁ። እንደ ነገሩ አድርገን እንበራለን፣ ለነገሩ ለበረራችን አንዳች አደጋ ቢገጥመን አንዳችንም አንተርፍም አለኝ ሚሻክ ባቢች። ከአውሮፕላኑ አብራሪ ሚሻክ ባቢች አነጋገር እንደተረዳሁት ይሄ ባለብዙ ልምድ አውሮፕላን አብራሪ የወርቅ ንሻኖች እውነትም ምርጥ አብራሪ መሆኑን ይመሰክራሉ። እንኳን ባንድ አውሮፕላን 6 ሰው ጭኖ መብረሩ እንዳልተዋጠለት ያስተዋውቅ ነበር። ይሁን እንጂ ያዛዡን ትዕዛዝ እንቢ አሻፈረኝ ማለት ፈጽሞ አይችልም። መሞት ካለበት ይሞታል እንጂ ትዕዛዙን መቀበል ግዴታው ነው። ከነዚህ ሹሞች ጋር አብራችሁ መብረር የማትፈልጉ ከሆነ ለሹሞቹ ሌላ አውሮፕላን ይዘጋጅላችኋል። እኛ ሶስታችን በአስተማማኝ ሁኔታ መብረር እንችላለን አለኝ ሚሻክ ባቢች በተቃውሞዬ እንድገፋበት እየገፋፋኝ። ከሚሻክ ባቢች ጥቆማ በኋላ ዞር ብዬ ብሬየርን ሳየው ብሬየርን በዝምታ መስማማቱን ስለገለጸልኝ እንግዲህ ወይ እኛ ብቻ እንበራለን አለበለዚያ ፈጽሞ አንበርም ስል ኮስተር ብዬ ተናገርኩ። እንዲህ እኛ ስንከራከር ስልኩ ጮህና ባቢች ጥቂት በስልኩ በአማርኛ ሲያወራ ቆይቶ የመነጋገሪያውን እጀታ አሳልፎ ሰጠኝ። አብራሪው እንደነገረኝ ከሶስቱ ሹሞች ጋር አብራችሁ መብረር አትፈልጉም አሉ አለ አንድ ድምፅ በስልኩ ገመድ። አዎ ጌቶች፣ በአውሮፕላን ውስጥ ያለው አንድ ክፍት ቦታ ብቻ ነው። እናም በሁለት መቀመጫ ላይ ለሶስት ሆኖ መብረር ራሱ ራስን አደጋ ላይ መጣል ነው። ጌቶች፣ ስድስት ሆኖ መብረር ማለት ደግሞ ራስን በገዛ ፈቃድ መግደል ነው ስል መለሱ። አብራሪው ያለኝ ሁላችሁንም በአንድ ላይ ይዞ መብረር እንደሚችል ነው አለ አሁንም ደግሞ ደዋዩ ሰው። እኔ ደግሞ በፍጹም አይሆንም ብላለሁ ጌታዬ። እናም በአንድ አውሮፕላን ስድስት ሰው ሆኖ ተጨናንቆ ሁላችንንም አደጋ ላይ ጥለን መብረር አንፈልግም ጌቶች አሉ። በዚህ መሃል የአውሮፕላኑ አብራሪ ባቢች ትከሻይን መታ መታ አድርጎ በጣም ዝቅ ባለ ድምፅ ከንጉሠ ነገሥቱ ጋር ነው እያወሩ ያሉት አለኝ። በጣም ደንግጬ ትንሽ ዝም ካልኩ በኋላ እርሶ ጃንሆይ ነዎት እንዴ ብዬ ለምን አልባቱ በፈረንሳይኛ ጠየቅኳቸው። አዎ ነኝ ብለው መለሱልኝ በፈረንሳይኛ። በጣም ይቅርታ ጠይቃለሁ፣ ግን በውሳኔ እንድጠና እገደዳለሁ አልኩና በመቀጠል የኛ አደጋ ላይ በከንቱ መውደቅ ለኢትዮጵያ ጦርም ጦርነቱ ከመጀመሩ በፊት ትልቅ ጉዳት ነው እኮ እያልኩ እየፈራሁ ደፍሬ ተናገርኩ። በአውሮፕላን ጣቢያ ቆዩ ሲል በስልኩ ጆሮ ቀጭን ትዕዛዝ ተሰጠኝ። ወዲያው ቀጥሎ የራሳችንን ሰው እንልካለን ካሉ በኋላ ስልኩን ዘጉት። ከጥቂት ጊዜ ቆይታ በኋላ አንድ የቤተ መንግስት መኪና ሲከንት መጥቶ እኛ የቆምንበት ቦታ ቆመና ከመኪናዋ ውስጥ አቶ ታደሰ የንጉሠ ነገሥቱ ልዩ ጸሐፊ ወጣና በፈጣን እርምጃ እየተራመደ ምንድነው ችግሩ ሲል ቆጣ ብሎ ጠየቀኝ። ስለ ሁኔታው ሳስረዳው በታላቅ ትዕግስት ሲያዳምጠኝ ቆይቶ ችግሩ ይገባኛል እቀበለዋለሁም፣ ግን እኔ ምን ማድረግ እችላለሁ ሲል ለራሱም ግራ የገባው በሚመስል ሁኔታ ከተናገረ በኋላ አሁንም ጥቂት እንደማሰብ ብሎ እነዚህ ሶስት ሽሞች ዛሬ የግድ ደብረ ታቦር መድረስ አለባቸው አለና ወዲያው ፊቱን ወደ አብራሪው ባቢች መልሶ ይቅርታ፣ ምንም ማድረግ አልችልም፣ ዛሬ ሁለት ጊዜ ወደ ደብረ ታቦር ትበራለህ ሲል ለባቢች በትዕዛዝ መልክ ነገረው። ከአቶ ታደሰ ንግግር እንደተረዳሁት እኛ የምንበረው ወደ ጎንደር ሳይሆን በቀጥታ በጣና ሐይቅ ዳርቻ አካባቢ ወዳለችው ተራራማ ቀበሌ ደብረ ታቦር ነው። አብራሪያችን ሚሻክ ባቢች በአቶ ታደሰ ሐሳብ ተስማማ። አንድ ጊዜ በአደገኛ ሁኔታ 5 ሰው ጭኖ ከመብረር 2 ጊዜ መብረሩን መርጧል። ለነገሩ ሌላ ማራጭ የለውም። በዚህ መልኩ ለበረራ እንደተዘጋጀን ከመካኒኮቹ አንዱ ከፋለ ከረጢት አምጥቶ ለባቢች ሲሰጠው ባቢች ከረጢቱን በጀርባው አዘለው። ያደጋ ጊዜ ካሮፕላን መዝለያ ጃንጥላ መሆኑ ነው። ለኛስ ስል ባቢችን ጃንጥላውን ለኛም እንዲሰጡን ጠየቅኩት። ለእናንተ አያስፈልጋችሁም፣ በታዛቢ መቀመጫ ቦታ ያለ ከረጢቱ ከገባችሁ ታምር ነው አለኝ። ቢሸት ባቢች እውነቱን ነበር። በታዛቢ መቀመጫ ቦታ እኔና ብሬር በስንት መከራ ገብተን ነበር ተጨናንቀን የተቀመጥነው። ቢሸት ባቢች እንደመሳቅ ብሎ ለነገሩ ጃንጥላው ምንም ጥቅም የለውም፣ አደጋ ቢፈጠር ከዚች ውትፍ ቦታ መዝለል አትችሉም አለ። ባቢች አውሮፕላኗን ሪት ያስብላት መላ ሰውነቷ መርገፍገፍ ጀመረ። እና ብዙም ሳይቆይ ይቻውሮ ፕላን በመሬት ላይ እንደሰጎን መሮጥ ጀመረች። እንዲህ በከፍተኛ ፍጥነት በሜዳው ላይ ስትሮጥ ቆይታ ከፊት ለፊታችን ተገትረው ከቆሙት የባህር ዛፎች ጋር ተላተመች እያልኩ አይኔን ሲጨፍን አፍንጫዋ ወደ ሰማይ አንስታ መንሳፈፍ ጀመረች። ወዲያው አዲስ አበባን አንድ ጊዜ ዞረን በቀጥታ ወደ ሰሜን መብረር ጀመር። የሰላሌ ሜዳ የተዘረጋ ባህር ይመስላል። አልፎ አልፎ የምናያቸው ጎጆች በእጅ የሚጨበጡ ይመስላሉ። አሁን ባቢች ዝቅ ብሎ ስለሚበር መንደርተኞች ከጎጆቸው እየወጡ አንጋጠው አረንጓዴ፣ ቢጫ፣ ቀይ ቀለም የተቀባችውን የባቢችን ቆርቆሮ ይመለከታሉ። እንዲህ ዝቅ ብለን ስንበር ከጀርባዬ የሆነ ነገር ሲጎረብጠኝና ሲነካካኝ ተሰማኝ። ምናልባት የሆነ እንስሳ ሊሆን ይችላል ብዬ ዞርስ ብዬ ለማየት በሞከርም ከብራየር ጋር ተጣብቄ ስለተቀመጥ አንገቴን እንኳን ማዞር ሳይሆንልኝ ቀረ። ያ የሚጎረብጠኝ፣ የሚነካካኝ፣ የሚኮረኩረኝ ነገር አሁንም ሕይወት እየዘራ ኩርኩራውም እየጠነከረ መጣ። ኩርኩራው አላስቀምጥ ቢለኝ እንደምንም ብዬ ከተጣበቅኩበት ትንሽ ወጣ ብዬ አንገቴን ሳዞር በጣም ደነገጥ። በዓይኔ የማየውን ነገር ማመን ሁሉ አቃተኝ። ዝንጀሮ ተቆማጥሮ ከነዚያ 3 ጢማም ሽማግሌ ሹሞች አንዱ ተጠቅሎ ተኝቷል። ገና ለመብረር ስናኮበኩብ 2 ጊዜ በቂታችን ዘጭ ያልንበት ምክንያት አሁን ገና ነው የገባኝ። ሽማግሌው ሹም በድል አድራጊነት ተቆማጥሮ በተኛበት ቦታ ሆኖ ይስቃል። አዎ እምቢ አይሆንም፣ ከኛ ጋር አትበርም ብንለውም የኛን መደናገር ተጠቅሞ እኛ ሳናየው ከቃዋሽ ጋር ተደባልቆ ራሱን ለአደጋ አሳልፎ ሰጥቶ እነሆ አብሮን ወደ ደብረ ታቦር እየበረረ ነው። ሽማግሌውም ፍጹም ደስተኛ ይመስላል። በፊቱ ላይ ምንም አይነት ፍርሃት አይታይበትም። ለምንስ ይፈራል? አውሮፕላን እንደዚህ ሽማግሌ ሹም አስተሳሰብ ልዩ በሰማይ ላይ የሚበር 2 ክንፍ ያለው አውቶሞቢል የፈረንጅ ስራ ነው። ፈረንጅ ደግሞ እንዳው ዝም ብሎ ወድቆ የሚሰባበር ነገር አይሰራም። እናም ይሄ ሽማግሌ ሹም እንወድቃለን እንከሰከሳለን ብሎ ፈጽሞ አያስብም። ከእንዲህ አይነት እምነት ውጪ ኢትዮጵያውያን የአውሮፕላን አብራሪዎችን በዓለም ላይ ምርጥ፣ ደፋርና ቆራጥ አብራሪዎች የሚያደርጋቸው አንድ ሌላ ነገር አለ። ያም ነገር አውሮፓውያን የአውሮፕላን አብራሪዎች ለበረራ ከመነሳታቸው በፊት ጀምሮ በበረራም ላይ እያሉ ስለ አየር ጸባይ፣ ስለ ንፋሱና ስለ ሌላም በበረራቸው ላይ ሊገጥማቸው ስለሚችለው ነገር ሁሉ ይነገራቸዋል። ኢትዮጵያውያን አብራሪዎች ያለምንም የንፋስም ሆነ የአየር ጸባይ መረጃ በታላቅ ልበት በኢትዮጵያ አስፈሪ ተራራዎች መሃል እየተሽለኮለኩ ወደማያውቁት አገር ሁሉ ይበራሉ። እንዲህም ሆኖ እስካሁን ድረስ በኢትዮጵያ የአውሮፕላን አደጋ ደርሶ አያውቅም። የአውሮፕላን ማረፊያ ጣቢያ እስከ ቅርብ ጊዜ ድረስ በአዲስ አበባ አንድ ያነስ ያለች ዙሪያዋን በረጃጅም የባህር ዛፎች የተከበበች ሜዳ ነበረች። ሌላ ቦታ እንደ አክሮባቲስት ገበሬዎች ጨርቅ እያወዛወዙ በሚያሳዩአቸው ቦታዎች ሁሉ ነበር የሚያርፉት። ባንዳጋጣሚ ስለበረራና ስለሚያጓጉስም ጓዝ በተነሳውሬ አንዳብራሪ በባለ ሁለቱ መቀመጫ አውሮፕላኑ ቀኝና ግራ ባሉት ሁለቱ ጠንካራ የአውሮፕላኑ ብረቶች ላይ ለስታጥኖች በብረት ገመድ አስሮ ሌሎች ሁለት ሰዎችን አሳፍሮ እንደሚበር እየማለና እየተገዘተ ነገረኝ። ናም ነው አልቻልኩም ነበር። በኋላ ሁለት የአይንማኝ ምስክሮች ይዞ መጥቶ አሳመነኝ። እንዲህ በማያልቅ ትልቅ ባህር ላይ የምንሳፈፍ እየመሰለኝ ስንበር በሐሳብ ከፈረንሳዊ አውሮፕላን አብራሪ እና ደራሲ ዮሴፍ ከሰል ጋር የተገናኘንበትን አጋጣሚ አስታወስኩ። አዎ፣ ከዛሬ 5 ዓመት በፊት ነበር ደቡብ የመን ውስጥ የተገናኘነው። ዮሴፍ ከሰል ያኔ ገና ከኢትዮጵያ መመለሱ ነበር። የተሰበረ እጁን ከመታሰሩም በላይ ፊቱ አላዋቂ የላጠው ድንች ይመስል ተገባብጦ ነበርና ምን አደጋ እንደገጠመው ጠይቄው ታሪኩን አጫወተኝ። ከአዲስ አበባ ወደ ሐረር ለመሄድ በተነሱ ጊዜ የኢትዮጵያ መንግስት 2 አውሮፕላኖች ለሱና ለጓደኛቸው ሰጣቸው። አንደኛውን ፈረንሳዊው ጓደኛው ሲያበር፣ ሁለተኛውን ራሱ ዮሴፍ ካሳል ነበር ያበረ የነበረው። ዮሴፍ ገና ከአዲስ አበባ ከመነሳቱ በፊት ወደ ሐረር ስልክ ደውሎ አውሮፕላን ማረፊያ ቦታ ተዘጋጅቶለት እንደሆነ ጠይቆ ነበር። ስልኩን የተቀበለው ሰው ለአውሮፕላኑ ማረፊያ ሜዳ አንዲት ጠጠር እንኳ ሳያስቀር አስለቅሞ እንዳዘጋጀለት ነግሮ ስለነበር ያለምንም መጨነቅ አውሮፕላኑን ከጓደኛው ጋር አስነስተው ወደ ሐረር ይበራሉ። ዮሴፍ በርካታ የድንጋይ ቤቶችን ሳይ ሐረር መድረሱን ይረዳና የሐረርን ከተማ እየዞረ አውሮፕላን ማረፊያውን መፈለግ ይጀምራል። በተደጋጋሚ ሐረርን እየዞረ ቢፈልግም አውሮፕላን ማረፊያ የሚመስል ነገር እንኳ ማግኘት አልተቻለውም ነበር። ጓደኛው ከሐረር ከተማ ወጣ ብሎ ሜዳ ነገር ሊፈልግ ሲበራየውና እሱም እንደ ጓደኛው ሜዳ ቢጤ ለመፈለግ አስቦ መስመሩን ሊለውጥ ሲል በድንገት ከከተማዋ ዳርቻ በስተሰሜን ጫፍ ላይ በርካታ ሰዎች አንዲት ትንሽ ሜዳ ከበው ያይና እነዚህ ሰዎች ወደ ተሰበሰቡበት ቦታ ዝቅ ብሎ ይበራል። በጣም ትንሽዬ 4 ማዕዘን ሜዳ ዙሪያዋን ችካል ችክለውና በገመድ አስረው በጉጉት አውሮፕላኗን ማረፍ ሲጠባበቁ ሲያይ ምን አይነት ብልጥ ጭንቅላት ነች ይህንን ያሰበችው ብሎ ይገረምና ሰፊ ሜዳ ፍለጋ ከፍ ብሎ መብረር ከጀመረ በኋላ እነዚያን ያቺን 10 ሜትር በ10 ሜትር የሆነች ትንሽዬ ሜዳ ከበው በጉጉት የሚጠብቁትን ሰዎች ላለማስቀየም በዚያች ሜዳ ላይ ለማረፍ ይወስንና ይመለሳል። አዎ፣ ይችን ትንሽ ሜዳ አንዲት ጠጠር እንኳ ሳያስቀሩ ልቅም አርገው ለቅመው መሬቱን ሰንትመው በደንብ አዘጋጅተውታል። አዎ፣ ዮሴፍ በዚያች ትንሽዬ ሜዳ ላይ ሄዶ አረፈላቸው። በዚህ አደገኛ አስተራረፉ አውሮፕላኗ አንድ ጎማዋን መስዋዕትነት ስትከፍት፣ ዮሴፍ ከሰል ደግሞ አንድ እጁን ከመሰበሩና ፊቱ ከመጋጋጡ በስተቀር የከፋ አደጋ ሳይደርስበት አረፈ። ዮሴፍ ከሰል ገጠመኙን ካጫወተኝ በኋላ በመጨረሻ ሐረሪዎች ያችን አውሮፕላን ማረፊያ በደንብ አድርገው ነበር ያዘጋጇት፣ ግን ያቺ ሜዳ 50 እጥፍ መሆን ነበረባት ሲል አድናቆቱን ገልጾልኛል።